alamaa fi walakkaa jalqabee hanga sa'a 3tti sanbataaf dilbata saatalaayitiidhaan.
ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታህሳስ 16 2014 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ገናን ዛሬ ያከበራችሁ ያላችሁ ሁሉ በእያላችሁበት እንኳን አደረሳችሁ። ሜሪ ክሪስማስ እላለሁ ከአሜሪካ ድምፅ። ለክሪስማስ የተዘጋጀ የሙዚቃ ቃና አለ።
አናማ ቡዋሳ መዝዲና ጉደ ቢሊከተጀ መክዘትሪ ዱሊን ጉደተኒ ዶጉታ ጋፈጋን
ሆሊን ያስተሽከኝ። አሁን ተማሪዎቼ የሸለሙኝ አይደለም፣ ልጆቹ አድገው ትልቅ ደረጃ መድረሳቸው ይበልጥ ያረካኛል። ልጆቹ ዛሬ ተደስተው እኔንም ማስተስተውኛል።
ጉዳታኒ ፕሮፌሽናል ካኒ
እኚህ መምህር አቤል ባልቻ ናቸው።
አራት እና አምስት ሰው ብቻ ወደ ዩኒቨርሲቲ የሚያልፉበት ጊዜ ነበር። ያም ቢሆን የሂሳብ ትምህርት ጥሩ ውጤታማ ሰው ብዙ አልነበረም። ነገር ግን መምህር አቤል በመጣበት ጊዜ በጣም እያዋዛ በተገኘበት ቦታ ሁሉ ሂሳብን በደንብ እየገለጸ ተማሪ እንዲወደው ያደርግ ነበር እና በዛ የተነሳ እንግዲህ የተለያዩ ባቾችን ብንሆን በጣም እንወደው።
እኚህ ደግሞ ከነዚያ ልጆች አንዱ አቶ ሌሊሳ ማኑኤል ናቸው። አብራችሁን ሁኑና ተሰማዋቸዋላችሁ። ሌሎችም ዘገባዎች አሉ። ዝግጅቶቻችንን ዌብሳይታችንም ላይ በቀጥታ ማዳመጥ ትችላላችሁ። amharic.voanews.com ብላችሁ ግቡ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መከላከያ ጦር አሁን ባለበት ይዞታው እንደሚጸና በመግለጽ የኢትዮጵያ መንግስት ያወጣውን መግለጫ በደስታ የሚቀበሉት መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አስታወቁ። የትግራይ ኃይሎችም ከአፋርና አማራ ክልሎች ወደ ትግራይ ተመልሰናል ማለታቸውን እንደሚያደንቁ ዋና ጸሐፊው መግለጻቸውን ቃል አቀባያቸው ፋርሃን ሀቅ ባወጡት ጽሑፍ አመልክተዋል። ወገኖቹ ይህን ድል በመጠቀም ለአንድ ዓመት የዘለቀውን ግጭት እንዲያቆሙ እጅግ በጣም አስፈላጊ የሆነውን የሰብአዊ እርዳታ አቅርቦት ለማረጋገጥ አስፈላጊውን እርምጃ ሁሉ እንዲወስዱ፣ የውጭ ተዋጊ ኃይሎችን በማስወጣት ተአማኒና ሁሉን አሳታፊ የሆነ ብሔራዊ ውይይት አድርገው የፖለቲካ ልዩነቶችን እንዲፈቱ ሲሉ ጉተሬሽ ማሳሰባቸውን ቃል አቀባዩ ትናንት ባወጡት ጽሑፍ ተናግረዋል። ዋና ጸሐፊው ተሳታፊ ወገኖች የአፍሪካ ህብረት የአፍሪካ ቀንድ ተወካይ ከሆኑት የናይጄሪያ የቀድሞ ፕሬዚደንት ኦሊሴንጉ ኦባሳንጆ ጋር የነበራቸውን ንግግር እንዲቀጥሉ፣ የተባበሩት መንግስታት ድርጅትም ፕሬዚደንት ኦባሳንጆ ለሚያደርጉት የሽምግልና ጥረት ሙሉ ድጋፉን የሚሰጥ መሆኑን በድጋሚ እንደሚያረጋግጥ ገልጸዋል። ዓለም አቀፉ ማህበረሰብም ይህ ግጭት እንዲያበቃ ድጋፉን በመግለጽ ገንቢ ሚና እንዲጫወት ዋና ጸሐፊው ጥሪ ማድረጋቸውን ቃል አቀባዩ አክለው አስታውቀዋል። ዛሬ ቅዳሜ ለ10ኛ ጊዜ በሱዳን የተካሄደውን የተቃውሞ ሰልፍ ለመበተን የጸጥታ ኃይሎች አስለቃሽ ጋዝ መጠቀማቸው ተገለጠ። ሮይተር የዓይን እማኞችን ጠቅሶ እንደዘገበው ባለፈው ጥቅምት ወር የተካሄደውን ወታደራዊ መንግስት ግልበጣ ተቃውመው የወጡ ሰልፈኞች ካርቱም ወደሚገኘው ቤተ መንግስት አቅጣጫ ሲያመሩ በሱዳን የጸጥታ ኃይሎች መንገድ የተዘጋባቸው መሆኑ ተመልክቷል። በከተማው የኢንተርኔት አገልግሎት የተቋረጠ ሲሆን የከተማይቱ ነዋሪዎች የስልክ ጥሪዎችን መቀበልም ሆነ ማስተላለፍ የማይችሉ መሆኑን ተገልጿል። ኒጀር ውስጥ ቡርኪና ፋሶ ድንበር አቅራቢያ በተጠርጣሪ ጂሃዲስቶች በተካሄደ ጥቃት 6 ሰዎች መገደላቸውን ባለስልጣናት ትናንት አርብ አስታወቁ። ለሐሙስ አጥቢያ ለሊቱን ማኮሎንዲ በተባለችው የድንበር ከተማ በተካሄደው ጥቃት አንድ የፖሊስ አባልና ሁለት የጉምሩክ ሰራተኞችን ጨምሮ 3 ሰላማዊ ሰዎች መገደላቸውን ባለስልጣናቱ ተናግረዋል። ኒጀር እንደ አንዳንዶቹ የምዕራብ አፍሪካ ሀገሮች ከሁለት የእስላማዊ ቡድን ተዋጊዎች በኩል ጥቃት የሚደርስባት አገር መሆኗ ተመልክቷል። በምዕራብ በኩል ራሱን በታላቁ ሳህል የእስላማዊ መንግስት ያለ ከመጣራው ቡድንና እንዲሁም በናይጄሪያ በኩል ከሚያዋስናት ከቦኮ ሐራም ታጣቂዎች ጥቃት የሚደርስባት መሆኗም ተገልጿል። ባለፈው ረቡዕ ጂሃዲስቶች በሞተር ብስክሌት በሚንቀሳቀሱባቸው አካባቢዎች የነዳጅ አቅርቦት እንዳያገኙ የነዳጅ ማደያዎች እቀባ እንዲያደርጉ መታዘዛቸው ተነግሯል። የስደተኞች ጣቢያዎችና ገበያዎች የተዘጉ ሲሆን በሞተር ብስክሌት መንቀሳቀስ መከልከሉም ተዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በኮቪድ-19 የኦሚክሮን ቫይረስ ስርጭት የተነሳ በዘንድሮው የገና በዓል ሳምንት በመላው ዓለም 4300 በረራዎች መቋረጣቸው ተገለጸ። ለወትሮው ከፍተኛ የመንገደኞች ቁጥር ይመዘገብበታል በተባለው በገና ዋዜማ ትናንት አርብ ብቻ የተለያዩ አየር መንገዶች 2366 በረራዎችን መሰረዛቸውን ሮይተርስ ዘግቧል። በአገር ውስጥም ሆነ ወደ ውጭና ከውጭ ከሚደረጉ በረራዎች አንድ አራተኛው የሚሆነው በረራ የተሰረዘው ዩናይትድ ስቴትስ ውስጥ መሆኑን ተነግሯል። ትናንት አርብ ብቻ 280 በረራዎች የተሰረዙ መሆናቸው ተመልክቷል። ዩናይትድ ስቴትስ ውስጥ ወረርሽኙ 45% የጨመረ መሆኑን ተነግሯል። ባለፈው ሳምንት ውስጥ ብቻ በየቀኑ በአማካይ 179,000 ሰዎች ለቫይረሱ የተጋለጡ መሆኑን ሮይተርስ ዘግቧል። የመንግስት መረጃዎች እንደሚያመለክቱት ትናንት አርብ 122,186 አዲስ ተጋላጮች ተመዝግበዋል። የተጋላጮች ቁጥር ከ100,000 እየበለጠ ከመጣ ሶስተኛውን ቀን መያዙን ተመልክቷል። በዓለም ላይ ከፍተኛ የኮቪድ-19 ተጋላጮችን ቁጥር እያስመዘግቡ ነው ከተባሉት መካከል ፈረንሳይ አንዷ ናት። በትናንትናው ዕለት ብቻ ፈረንሳይ ውስጥ 94,000 ሰዎች ለቫይረሱ የተጋለጡ መሆናቸው መመዝገቡ ተገልጧል። ፕሬዚደንት ጆ ባይደን እና ባለቤታቸው ቀዳማዊት እመቤት ጅል ባይደን የተወሰነውን የገና በዓል ዋዜማን በሆስፒታል ከሚገኙት ሕፃናት ጋር ማሳለፋቸው ተነገረ። በዩናይትድ ስቴትስ በገና በዓል ወቅት የታመሙትን ሆስፒታል ሄዶ መጎብኘት ለቀዳማዊ እመቤቶች የኖረ ልማድ ሆኖ የቆየ ቢሆንም የፕሬዚደንት ባይደን በቦታው መገኘት ብዙዎችን ማስገረሙ ተነግሯል። በስልጣን ላይ የሚገኝ አንድ ፕሬዝደንት ይህን ሲያደርግ በታሪክ የመጀመሪያው መሆኑም ተነግሮለታል። ባይደን እና ባለቤታቸው በቆይታቸው ከበርካታ ሕፃናት ጋር ተገናኝተው ትንሽ የተጨዋወቱ ሲሆን በጠናባቸው ህመም ሳቢያ በዚህ የበዓል ወቅት ወደ ቤታቸው መሄድ ባለመቻላቸው ያጽናኗቸው መሆኑም ተመልክቷል። በገና በዓል እንዲህ ያለውን ልማድ የጀመሩት እንደ አውሮፓ አቆጣጠር ከ1945 እስከ 1953 የፕሬዝደንት ትሩማን ባለቤት የነበሩት ቀዳማዊት እመቤት ቤስ ትሩመን መሆናቸው ተመዝግበዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ታህሳስ 16 2014 ዓ.ም ምሽት ፕሮግራም ነው። amharic.voanews.com ላይም አለን። የሙዚቃ ቃና ለገና ከጥቂት ደቂቃዎች በኋላ ይመለሳል። በቅድሚያ ኢትዮጵያንና የዓለምን ዙሪያ የሚዳስሱ አንድ ሁለት ቁም ነገሮችን እናካፍላችሁ። ኮቪድ-19 በአንድ ወቅት ወደ ሕይወታችን ዘው ብሎ ገባና አልወጣለ። ይኸው ሁለት ዓመቱን ደፈነ እኮ። ስሙ ራሱ ማኝ ነው። በዚህ አጭርም ረጅምም ጊዜ ውስጥ ደግሞ አላንቀላፋም። በዓለሙ ላይ ሁሉ ፈጥኖ ተዘራና ወደ 5 ሚሊዮን ተኩል ሰው አረገፈ። የሀገሮችን መጣኔ ሀብት የሰው ልጅን ኑሮ በእያለበት አቃወሰ። ዛሬ የመሪዎችና የመንግስታቱ ሁሉ ቀዳሚ ራስ መታት ኮሮና ቫይረስ ኮቪድ-19 ናቸው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ወረርሽኙን በአገር ውስጥም በመላው ዓለምም ድል መንሳት ተቀዳሚ አጀንዳቸው መሆኑን ይናገራሉ። ለመሆኑ በአስተዳደራቸው የመጀመሪያ ዓመት ምን አደረጉ? ቪኦኤ በጥልቀት ተመልክቶታል። አኒታ ፓውል ያጠናቀረችውን ደረጀ ደስታ እንደሚከተለው ያቀርበዋል።
ፕሬዚደንት ጆ ባይደን የመጀመሪያዎቹ የአስተዳደር ቀናት በኮሮና ቫይረስ ላይ ድል የተቀዳጁበት ጊዜ ሆኖ ታይቷል። በመጀመሪያዎቹ ሳምንታት ዩናይትድ ስቴትስ ለኮቪድ-19 የተጋለጡ ሰዎች ቁጥር 25 ሚሊዮን የደረሱበት ጊዜ ነበር። በዓለም በኮቪድ ወረርሽኝ በሞቱ ሰዎችን ብዛት ከፍተኛ ቁጥር ያስመዘገበች አገር ሆናለች። በየካቲት ወር ላይ ዩናይትድ ስቴትስ ውስጥ በኮቪድ-19 የሞቱት ሰዎች ቁጥር 500,000 ደረሰ። መጋቢት ላይ በዓለም በዚህ ወረርሽኝ የሞቱት ሰዎች ቁጥር 5 ሚሊዮን ገባ። ከዚያም በርካታ አሜሪካውያን ክትባቶቹን መውሰድ እንደጀመሩ ብዙ አገሮች ገና ይጠባበቁ ነበር። በዚህ መካከል በከፍተኛ ተስፋፊነቱ የታወቀው ዴልታ ቫይረስ መጣ። ባይደን የራሳቸውን አገር ዜጎች በመታደግ በኩል ያለባቸውን ኃላፊነት እየተወጡ የበለጸጉ አገሮች ለተቀረው ዓለም ኃላፊነት አለባቸው ብለው የተናገሩትን የራሳቸውን ቃል ተግባራዊ በማድረግ ረገድ ሚዛኑን የጠበቀ ኃላፊነታቸውን መወጣት ነበረባቸው። አሜሪካውያን ክትባቶቻቸውን በዙር መውሰድ ከጀመሩበት 6 ወራት በኋላ በሰኔ ወር ዩናይትድ ስቴትስ መካከለኛና ዝቅተኛ ገቢ ወዳላቸው አገሮች ክትባት መላክ ጀመረች። በመስከረም ወር ባይደን ዩናይትድ ስቴትስ ወረርሽኙን ሰደድ ለማጥፋት ክትባት በመላው ዓለም ትረጫለች የሚል አገላለጽ በመጠቀም ከ1 ቢሊዮን በላይ ክትባት ለመለገስ ቃል ገቡ።
ዩናይትድ ስቴትስ is leading the world on vaccination donations. We need, as we're doing that, we need other high-income countries to deliver on their own ambitious vaccine donations and pledges. That's why today we're launching the
ዩናይትድ ስቴትስ በዓለም ክትባት በመለገስ ትመራለች። እኛ ይህን በምናደርግበት ወቅት ሌሎች የበለጸጉ አገሮችም የቸርነታቸውን ያክል ለመለገስ ቃል እንዲገቡ እንፈልጋለን። ዛሬ የአውሮፓና የዩናይትድ ስቴትስን የክትባት አጋርነትና ትብብርን የፈጠርነው ለዚህ ነው። ከሌሎች አጋሮቻችን ጋር ሆነን አንድ ላይ በቅርበት አብረን ለመስራትና በዓለም የክትባቱን ስርጭት መርሃ ግብራችንን ለማስፋፋትም ነው።
ተቺዎች ግን የበለጸጉት አገሮች ከዚያም በላይ ማድረግ ይችላሉ ባይ ናቸው። በዓለም የሚገኙ በርካታ ሰዎች የመጀመሪያውን ዙር ክትባት እንኳ ለማግኘት እድሉ ሳይኖራቸው የበለጸጉ አገሮች ዜጎቻቸውን ካስከተቡና የማጠናከሪያ ክትባት ከሰጡ በኋላ የተትረፈረፈ የክትባት መድኃኒቶችን የሚያከማቹት ለምንድን ነው ብለው ይጠይቃሉ። ቶም ሃርት ዋን ካምፔን የተባለው የጤና ፖሊሲ ተሟጋች ድርጅት መሪ ናቸው።
What they have done very well is they have committed more vaccines.
ጥሩ አድርገው የሰሩት ነገር ቢኑ ክትባቱ ለሚያስፈልጋቸው አገሮች እንዲደርስ ቁርጠኛ መሆናቸው ነው። የክትባቱን መርሃ ግብር የሚያስፈጽሙ ተቋማት ጥሩ በጀት እንዲያገኙ አድርገዋል። የአእምሮ ንብረት ባለቤትነት፣ ተወራራሽነትና መተጋገዝ እንዲኖር በማድረግ በተለይ በታዳጊ አገሮች መድኃኒት አምራቾች ምርቶቻቸውን እንዲያሳድጉ አድርገዋል። ጥሩ ውጤት እንዲገኝ በሰጡት አመራር ምሳሌነታቸውን አሳይተዋል። ስለዚህ ይቺ ሀገር ባደረገችው ነገር እጅግ እኮራለሁ። ከሌላው የተሻለ ሆነው ተገኝተዋል። ይሁን እንጂ ግን ይሄ በቂ አይደለም።
የሕክምና መምህር የሆኑት ዶክተር ቴይሰን ቤል በአጠቃላይ ሲታይ ባይደን ላደረጉት ጥረት ጥሩ ውጤት ማግኘታቸውን ይገልጻሉ። ይሁን እንጂ ለሚቀጥለው ዓመት የተሻሉ ብዙ ነገሮችን ለማድረግ የሚችሉባቸው እድሎች አሉ ይላሉ። አንዳንዶቹን እንደሚከተለው ይጠቅሷቸዋል።
There are a few things that we need to do a better job of. The first is getting low vaccinated communities.
የተሻለ ስራ ልንሰራባቸው የምንችልባቸው ጥቂት ነገሮች አሉ። አንደኛው አነስተኛ የክትባት መጠን የሚታይባቸውን የማህበረሰብ ክፍሎች እንዲከተቡ መገፋፋት ነው። ሁለተኛው ዝቅተኛና መካከለኛ ገቢ ባላቸው አገሮች ክትባቶችን በበቂ ሁኔታ እንዲዳረሱ የተሻለ ስራ መስራት ይኖርብናል። የክትባት ተደራሽነትና ፍትሃዊነትን በሚመለከት አሁን ያለው ክፍተት እጅግ እያደገ የሚታይ ሲሆን በጣም የሚያሳፍርም ነው። አሁን 2 ዓመት እየሞላን ነው። እንደ አፍሪካ ባሉ አገሮች ለምሳሌ ሙሉውን ክትባት ያገኙ ሰዎች 10% ብቻ ናቸው። ይሄ በጣም አሳፋሪ ነው። ምንም ሊባልበት የሚችል ነገር የለም። ሶስተኛው ወደፊት ተመሳሳይ ችግሮች ቢከሰቱ ከወዲሁ ተዘጋጅቶ ለመቆየት መሰረት መጣል የሚያስፈልግ መሆኑ ነው። በሚገባ በጀት የተያዘላቸው የህዝብ ጤና መሰረተ ልማቶች መኖር አለባቸው። ወረርሽኞችን በፍጥነት ማቋቋም የምንችልበት የምርመራ ማዕከልም ያስፈልገናል። ለዚህ ደግሞ ሁልጊዜም የህዝብ ጤናን ከፖለቲካው መለየትና ሁለቱንም ከሚያያዙበት ወጥመድ ነፃ ማድረግ ይኖርብናል።
ባለሙያው ይህ ቫይረስ ብዙ ከባድ ስራዎችን የሚጠይቅ መሆኑን ገልጸዋል። በአዲስ ዝርያ እንደታየው ቫይረሱ ቶሎ ይላመዳል። ይህ ማለት ለተወሰነ ጊዜ የትም ሳይሄድ ይሰነብታል ማለት ነው። ከቨርጂኒያ ዩኒቨርሲቲ ዶክተር ቴይሰን ቤል እንዲህ ይላሉ።
I think COVID's going to be with us. What we have to do is get it to a point where
COVID ከኛ ጋር የሚቆይ ይመስለኛል። ማድረግ የሚኖርብን ነገር ቢኖር ሆስፒታሎችን የሚያጭናንቅ ችግር እንዳይሆን ማድረግ ነው። ወደ ሆስፒታል የሚሄደውን ሰው ቁጥር መቀነስ፣ ከአመት አመት የሚሞተውን ሰው ቁጥር እየቀነስን የምንሄድበትን መንገድ ላይ መስራት ይኖርብናል። በቃ ይህንን ችግር በአግባቡ መምራትና መቆጣጠር ይኖርብናል።
ዶክተር ቤል ይህን ማድረግ የምንችልበት ጥሩ መንገድ ሁሉም ሰው እንዲከተብ ማድረግ ነው ይላሉ። አዎ፣ ባይደን የሚሉትም እሱን ነው። ከምክራቸው ሁሉ ጎልቶ የሚሰማው ተከተቡ የሚለው ቃል ነው። የራሳቸውንም ቃል ተግባራዊ ለማድረግና ምሳሌ ለመሆን ባለፈው መስከረም ሶስተኛውን ወይም የማጠናከሪያውን ክትባት ወስደዋል።
አመሰግናለሁ ደረጀ። ወደ ኢትዮጵያ ህይወት እንመለስ። ኮምቦልቻ ወደ መደበኛ እንቅስቃሴዋ እየተመለሰች መሆኗን ነዋሪዎቿ እየተናገሩ ነው። ከተማይቱን የህወሓት ታጣቂዎች ከጥቅምት 21 እስከ ህዳር 27 ተቆጣጥረው በነበረ ጊዜ እንቅስቃሴዋ በከፍተኛ መጠን ተቀዛቅዞ እንደነበረ አስተያየታቸውን ለአሜሪካ ድምፅ የሰጡ ነዋሪዎች ያስታውሳሉ። ምንም እንኳ ታጣቂዎቹ ሲቪሎችን ኢላማ እንደማያደርጉ ህወሓት በየወቅቱ ቢገልጽም የኮምቦልቻ ነዋሪዎች ግን የተለያዩ በደሎች እንደደረሱባቸው አመልክተዋል። ሰሞኑን እዚያው የነበረው ኬኔዲ አባተ የነዋሪዎቹን አስተያየት አሰባስቧል። አዳምጧቸው።
አለሙ አበራ እባላለሁ፣ የኮምቦልቻ ነዋሪ። እነሱ ዝም በነበሩበት ሰዓት እጅግ ከባድ ነበረ። እንደዚህ እንደቀላል የምታወራው ነገር አይደለም። ስላለፈ ብቻ ብዙ ማውራት ይቻላል እንጂ በሰዓቱ ብትኖር ቀና ብለህ ማየት የማትችልበት ሁኔታ ላይ ቀና ካልክ በጣም የሚያሳቅቀዋል። ልመቱ ሁሉ ይችላሉ። የሰውን ቤት ይሰብራሉ፣ መጋዘን ይሰብራሉ፣ ይጭናሉ። ከዛ አልፎ መንገድ ላይ ወድቆ ተገሎ ምናምን የምታገኘው ከባድ ነበር። በተለይ ወጣት ከግጭት በኋላ ያለው እንቅስቃሴ በጣም አሪፍ ነው። አሁን ያለው የከተማ አስተዳደር ፈጣን የሆነ ግብረ መልስ ሰጥቷል። ለምሳሌ ያክል መብራት ላይ በጣም አስቸጋሪ ጉዳይ ላይ ነበረ የነበረው። ህዝቡ ያልተዘጋጀበትን ጦርነቱን ረሃብ ላይ ነበረ፣ በፍጥነት ደርሰውልናል። ውሃ ላይም አሁን በመጠኑም ቢሆን እየተስተካከለ ነው። ትንሽ ቀረት የሚለው ያው የባንክ አገልግሎት ነው። በቅርብ እንደሚጀምር አሁን በስብሰባም በምንም ስለገለጹልን ተስፋው በጣም ሰፊ ነው። ከህወሓት በኋላ ከተማይቱ የመነቃቃት ንግዶች የመከፈት አንዳንድ ሰዎች ባጃጅ የመኪና አገልግሎት በሰፊው እያገኘ ነው። ከዚህ በላይ ገና የተረጋጋ ሁኔታዎች ሲፈጠሩ የሚሰሩ ይመስልናል።
ስሜ ገነፋ ሲገባል ትምህርት ቤቶችን፣ መኖሪያ ቤቶች፣ እንደዚህ ድርጅቶችን ምናምን አቆሸው ነው የሄዱት። እኛ ወተን አናውቅም። የእኛች የገቡ ሰዓት ነው የወጣን። እስከዛ ቤት ነው የምንኖረው። ያው ወተ ጥሩ ነገር አታይም። የተሰባበረ ነገር ነው የምታየው። ከዛ ላይ ደግሞ ብር እንደፈለግ ይዘህ መንቀሳቀስ አችልም። ያለህን እየቀሙ አምስት አስር ይዘህ እንዳትወጣ እያደረጉ ነው የሚኖሩት። ከዛ ላይ ደግሞ ሰው እርሃብ አለ፣ ተጨናንቆ ነው የሚኖረው። አሁን ሰላም ነው። አሁን ደስተኞች ነን። ይሄው ገብተው እየሰራን ነው፣ እየተንቀሳቀስን ነው። ደግሞ ከዚህ በኋላ እስከ መጨረሻ እስኪሄዱ ደግሞ እናያለን። እግዚአብሔር መጨረሻውን ያብጅልን።
በላይ ግርማ እባላለሁ። ኮምቦልቻ ከተማ ባጃጅ አሽከርካሪ ነኝ። እንግዲህ ህወሓት ሲገባ በቃ ግራን የተጋባ ነው። ብዙ ሰዎች ወጥተዋል፣ ሳንቲም ያላቸው ምናምን ወጥተዋል። ብዙዎቹ ግን እዚሁ ያሉ ማህበረሰቦች ችግር ላይ ነበር የወደቁት። እንደመጡ በጣም አስከፊ ነው። ወታደሮቹ አንድም ሆኖ ሲመጣ ማህበረሰቡ በጣም ይሸበር ነበር። በየቤቱ ይገባሉ። አልፎ አልፎ የተወሰኑ ሰዎች አስፓልት ላይ ሶስት አራት ሁነት ሂደህም ኪስ ይፈተሻል። ብር ትሰጣለህ፣ ሞባይል ትሰጣለህ። እኔ 10 ብር ራሱ ይዤ አልወጣም። ለምን እፈተሻለሁ እያልኩ እየፈራሁ እና በጣም አሰቃቂ ነበር። አንድ ወር ሙሉ እና የለም እንደዚህ አይነት እንቅስቃሴ። አሁን ወጥተናል። መስመሩም ያው ተጨናንቋል። ነዳጅም አጥጋቢ ባይሆንም አለ የወረፋ እየያዝን እና ትንሽ እየሞከርን ነው። ያው ሰው አሁን ባንክ ስለሌለ አይገለገልም። ብዙ ጊዜ በባዶ ነው ትመላለሰው እና ባንክ የለም። የባንኩ ሁኔታ ሰው ሳንቲም ስለሌለው አይወጣም እና ከዚህ አንጻር ነው እንጂ ሰው አሁን ትራንስፖርት እንደፈለገ ነው የሚወጣው።
ኃይሉ በቀለ እባላለሁኝ። የቢጃይ ሰራተኛ ነኝ። እዚህ ኮምቦልቻ ነዋሪ ነኝ። በከተማው ማን እንቅስቃሴ ብዙ አታይም። እንደ ዛሬማ ይህን ስታይ ወፍ በቃ አልፎ አልፎ ነው በሚንቀሳቀሰው ህብረተሰቡ ማለት ነው። ምክንያቱም ከፍርሃቱ የተነሳ ውጭ በር ላይ ካገኙ ምን ትሰራለህ አገባሞ ይሉሃል። አሁን እንደውም በአጋጣሚ የሆነ ሰው እንደውም ሲነግረኝ ለሆነ በተለይ ቅዳሜ ሊወጡ አካባቢ የነበረው በጣም አስጨናቂ ነበር። ሰው በመግደል የነበረው ፍተሻ ነግረ አልችልም። ብር አንጣ ነው፣ ሞባይል አንጣ ነው። አዘጋጅተን ሞባይል መጠበቅ መቻል አለ። በጣም ችግር ነው ያሳለፍ ነው። ውሃ የለም፣ መብራት የለም። አሁን እኛም ወደ መስሪያ ቤት እየተመለስን ነው። ስራ ልንጀምር ነው። አካባቢ ህብረተሰቡም ደህና ነው። ያው አልፎ አልፎ ያልተከፈቱ ሱቆች ይኖራሉ። ህብረተሰቡ አሁን ጥሩ እንቅስቃሴ ላይ ነው። ይህ እንዳህል ባጃጅ አይደለም። አንድ ባጃጅ ለማየት የእነሱ ካልሆነ በስተቀር አታይም። ምንም ታየው ነገር አለ።
ስሜ ሰብል ታዘበው ይባላል። አሁን እነሱ የኛ ሲገቡ ስራ ጀመርን። እንደምታዩ ስራ እየሰራ ነው። ከተማ እንቅስቃሴ እንደምታየው አሪፍ ነው። ደህና ነው።
አመሰግናለሁ ኬኔዲ። ወደ ተከታዩ ቅንብር እንለፍ። ሀገርን በጠንካራ መሰረት ላይ የሚገነባ ህብረተሰብ ትምህርት ላይ ይበረታል። ለትምህርት የሚቆጥበው አንዳች ጥሪት የለም። በትምህርትና በእውቀት ላይ የጸናች ሀገር ራሷን ችላ የምትቆም፣ ትውልዶቿ የለመለሙና በሌሎችም የተከበረች ለሌሎችም የምትተርፍ ነች። በሥነ ምግባርና በግብረ ገብነት በማስተዋልና በመተሳሰብ በመከባበርና በመፈቃቀር ላይ የቆመች አገር ከሕዝባዊና ማኅበራዊ እሴቶቿ ጋር ተሳስራ ኮረብታ ላይ እንደምትበራ ፋኖስ ወይም ማሾ ነች። ተስፋን የምትሰጥ ብርሃን የምትዘራ አገር ማለት እያንዳንዱ ሰው ነውና ለእንደዚህ አይነት ማለቂያ የሌለው ጎዳና መሪዎች፣ አጥቢያ ከዋክብት፣ የየማኅበረሰቡና የኅብረተሰብ ተምሳሌቶች የዚያ ጠንካራ መሠረት ኮረት፣ አሸዋና ሲሚንቶ ናቸው። መምህር አቤል ቡልቻና ተማሪዎቻቸው። የናኮር መልካ ዘገባ ነው፣ ይቀጥላል።
ከመምህር አቤል ቡልቻ የቀድሞ ተማሪዎች መካከል አቶ ለሊሳ ማኑኤል አንዱ ናቸው። በአሁኑ ጊዜ መንግሥታዊ ባልሆነ ድርጅት ውስጥ ሲሰሩ በተጨማሪም በአንድ የመንግስት መስሪያ ቤት የሚኒስትሮች አማካሪ ሆነውም ያገለግላሉ። ለቀድሞ የሂሳብ ትምህርት መምህራቸው መኪና ለመግዛት ያነሳሳቸውን የመጀመሪያ ቅጽበት እንዲያስታውሳሉ።
ከመጀመሪያው ስንነሳ ብዙ ሰው ሂሳብ ትምህርት ላይ ያለው አመለካከት በጣም አስቸጋሪ ነበር። አብሶ እኛ በምንማርበት ጊዜ ከአንድ ሀይ ስኩል ውስጥ 4 እና 5 ሰው ብቻ ወደ ዩኒቨርሲቲ የሚያልፍበት ጊዜ ነበር። ያም ቢሆን የሂሳብ ትምህርት ጥሩ ውጤታማ ሰው ብዙ አልነበረም። ነገር ግን መምህር አቤል በመጣበት ጊዜ በጣም እያዋዛ በተገኘበት ቦታ ሁሉ ሂሳብን በደንብ እየገለጸ ተማሪ እንዲወደው ያደርግ ነበር እና በዛ የተነሳ እንግዲህ የተለያዩ ባቾችን ብንሆን በጣም እንወደው። ስለዚህ ያ ፍቅር በልባችን እያለ አንድ ጓደኛችን ብዙሃን የሚባል ልጅ ወደ ስራ ሲሄድ መምህር አቤል ታክሲ ወደ አዲስ አበባ ገብቷል፣ አሁን የታክሲ ወረፋ ቆሞ ተሰልፎ ያየውና በጣም አዝኖ ይደውልልኛል። ያው እንደሚታወቀው ረዥም ሰልፎች አሉ። ያ መምህር እዛ ጋር ሲያየው ደውሎ ምን ማድረግ እንችላለን የሚለውን ሲጠይቅ፣ እኛ ደግሞ እንግዲህ የድሮ የነቀምቴ ልጆች ህብረት የሚባልም አለን እና በስፋት ይህን ማህበራዊ ሚዲያውን ለመረዳዳት እንጠቀምበታለን። ስለዚህ ምን ማድረግ አለብን የሚለው ላይ ሀሳብ መለዋወጥ ጀመርን። ስለዚህ ለምን መኪና አንገዛለትም ይቻላል እኮ ብለን በዛ ነው የተጠነሰሰው ሀሳቡ። ነገር ግን መምህር አቤል ከድሮ ጀምሮ በጣም ጠንቃቃ ተግባቢም ቢሆን በቃ ራሱን ቆጥቦ አስተካክሎ የሚኖር ሰው ስለሆነ ማህበራዊ ሚዲያ ላይ ይህንን ሀሳብ ብናጋራ ይቀየመናል፣ ደውሎም ሊቆጣን ይችላል፣ አቁሙም ሊል ይችላል በሚል ትልቅ ከ14,000 አባል በላይ ባለው ማህበራዊ ሚዲያ ላይ ማጋራቱን ትተን ውስጥ ለውስጥ በጣም የምንቀራረብ 100 አካባቢ የምንሆን ሰዎች ብቻ ቴሌግራም ግሩፕ ላይ አንዳችንን እየጨመረን በዚህ ነው እንግዲህ ይህንን መኪና ወደ መግዛት የሄድ ነው።
ይህንን በጎ ሀሳብም ለሌሎች 100 ለሚሆኑ ጓደኞቻቸውም ጭምር ያካፍሉና ያበለጽጉታል።
ሁሉም በአንድ ድምፅ የሚመልሰው ነገር በጣም አስገራሚና ተመሳሳይ ቴሌግራም ግሩፕ ላይ ነው የጻፍነው። አድ የተደረገ ሰው በሙሉ የሚመልሰው በጣም በደስታ እስካሁንም ቆይተናል የሚል ነበር መልሱ እና የተባለውን ገንዘብ ለማዋጣት የሳሳ ማንም ሰው አልነበረም። በደስታ ነበረ ሁሉም ሰው ወደ ማዋጣት የሄደው። አሁንም ያ ነገር ከተደረገና ከተገዛ በኋላ እንግዲህ ሚዲያዎች ላይ በአጋጣሚ እንዴት እንደሆነም ባናቅ ሚዲያዎች ላይ ወጣ። እናንተም አሁን እየጠየቃችሁን ነው እና ከዛ ሲሰሙ ሌሎች ልጆች እኛ ምን አድርገን ነው ያልተነገረን? ይሄንን መመራችንን በጣም እንወደዋለን እያሉ ደጋግመው የሚደውሉ ሰዎች አሉ። ስልኩን ስጡን። እዛ ላይ ሲናገር መንጃ ፍቃድ አላወጣሁም ብሎ ነበር አንደኛው ልጅ። በቃ አሁን መንጃ ፍቃድ ደግሞ እኔ አወጣለታለሁ ስልኩን ስጠኝ ብሎ ወዲያው የደወለለት ሰው ነበር። እና በጣም ጥሩ መልሶች ነበሩ።
መምህር አቤል ቡልቻን ከሌሎች መምህራን ለይተው እንዲሸልሟቸው ያደረጋቸውን አቶ ለሊሳ ያብራራሉ።
እውነት ነው፣ ብዙ መምህራን ነበሩን። ኦልሞስት ሁሉንም መምህራኖቻችንን እንወዳቸው ነበር። በዛ እኛ በምንማርበት ጊዜ አስተማሪና የተማሪ ግንኙነትም በጣም ጥንቃቄ የተሞላበት አስተማሪዎቻችንን ስናይ የምንሸሽበት ጊዜ ነበር እና ሁሉም መምህራኖቻችን መልካም ነበሩ። የመምህር አቤል ግን ትንሽ ለየት ይላል። አንደኛ ባገኘንበት ቦታ ሁሉ ጥያቄ እንድንጠይቀው ኢንከሬጅ ያደረገን ነበረ። ሁለተኛ ገንዘብ ትንሽ ብር እየተከፈለ በመኖሪያ ቤቱ ያስተምር ነበር እና በመኖሪያ ቤቱ የሚከፍሉ ልጆች እኔ ሁሌ የማድረሰው በጣም ትንሽ ሰው ነው የሚከፍለው። አምስት ወይ አስር ሰው ላይሆን ይችላል የሚከፍለው። የሚማረው ሰው ግን ከትምህርት ሰዓት ውጭ ቢያንስ 50 እና 60 ሰው ቤቱን ሞልቶ ይማር ነበር። ስለዚህ አንዳንዶቹ መምህራኖቻችን ቤታቸው በሚያስተምሩበት ጊዜ ገንዘብ ያልከፈሉ ሰዎችን ስም እየጠሩ ያስወጡ ነበር። እንግዲህ በብዛት እኛ የምንኖርበት አካባቢ የመንግስት ሰራተኛ ልጆች ነን ብዙዎቻችን። አንዳንዴ የመክፈል አቅምም ላይኖር ይችላል። ስለዚህ መምህር አቤል ጋር ሲመጣ እንደዚህ አይነት ነገሮች የሉም። ሁለተኛ የከፈለና ያልከፈለ ተማሪ ተብሎ ሌላው መምህር ተማሪዎችን በሚመልስበት ጊዜ መምህር አቤል ቤት ግን ያልከፈለው ተማሪ ቀድሞ ከደረሰ ወንበር ያገኛል። የከፈለው ተማሪ አርፍዶ ከመጣ ቆሞ ይማራል እንጂ ላልከፈለው ተማሪ ቅድሚያ መስጠት አልነበረም። ያንን ስታይ ፓሽኑ ገንዘብ አልነበረም እና በጣም ይታወቃል። በቃ ተማሪን ለማስተማር ነው። ስለዚህ መምህር አቤል ከመጣ በኋላ ነው ሀይ ስኩል ውስጥ የሂሳብ ትምህርት ተማሪዎች ኤ ማምጣት የተጀመረው። ከዛ በኋላ አይመስለኝ፣ ከዛ በፊት እንትኑን አላውቅም።
ይሄ በጎ ተግባር ዛሬ ላሉት መምህራን፣ ዛሬ ላሉት ተማሪዎች ሊያቋድስ የሚችለው ቁም ነገር ይኖር ይሆን?
አዎ፣ እንግዲህ ያደረግናት ነገር በጣም ትንሽም ብትሆን ግን ጥሩ ማነሳሻ ይሆናል። መምህራን ለተማሪዎቻቸው ጥሩ ቅርበት ከኖራቸው ለተማሪዎቻቸው መስጠት የሚገባቸውን ነገር ከሰጡ ተማሪዎችም ቢያንስ የሆነ ነገር ማድረግ ቢያቀታቸው እንኳን ልባቸው ውስጥ ጥሩ ቦታ ኖሯቸው ይቀጥላሉ ለመምህራኖቻቸው እና ስለዚህ ተማሪዎችም አሁን መልካም ለሆኑላቸው አስተማሪዎች ከነዚህ አስተማሪ የሆኑ ስራዎችን እየተቀበሉ ስራ ላይ ቢያውሉ ጥሩ ይሆናል እላለሁ። መልካም አስተማሪም ይሆናል ብዬ አስባለሁ ስራው።
እነ ለሊሳ እና ሌሎችም 100 የሚሆኑ የነቀምቴ ከተማ የቀድሞ ተማሪዎች በስተመጨረሻም ሀሳባቸው እውን ሆነና መኪናውን ገዝተው ለመምህር አቤል ሊያበረክቱ በቅተዋል። ስለ ሽልማቱና በወቅቱ ስለነበረው ስሜትም አቶ ለሊሳ ገልጸዋል።
የሸለምነው መኪና በጣም እውነቱን ለመናገር እንደው ለመምህር አቤል የማይመጥንም ቢሆን በወቅቱ ሽልማቱን በሚወስድበት ጊዜ እና በአጋጣሚ ሆኖን ያን ቀን መሄድ አልቻልኩም ነበር። ከዛ ግን ደውሎ ራሱ ሲነግረኝ ከሽልማቱም ከምኑም በላይ እሳቤው በጣም አስደስቶታል። ተማሪዎቹ ሁልጊዜ እሱን በምናገኝበት ወቅት የተለያዩ ኦኬሽኖች ላይ የእኛ ማደግ ጥሩ ቦታዎች ላይ መድረስ በጣም ደስ ይለው ነበር እና ሁሌ ያንን ይናገር ነበር እና ሲደውልልኝ የነገረኝም እሱ ነው። የእናንተ ትልልቅ ቦታዎች መድረስ በጣም እያስደሰተኝ ይሄን ደግሞ በማሰባችሁ በጣም ደስ ብሎኛል ብሎ ትልቅ ደስታ እንደነበረው። ሌላው ግን እሱ ያስተማራቸው ተማሪዎች እንደው ምን አለ ሰፋ አድርገን ትልቅ ነገር አድርገን በሆነ የሚል ስሜት ነበራቸው።
መምህር አቤል ቡልቻ በአሁኑ ጊዜ አዲስ አበባ ውስጥ በሚገኝ የግል ትምህርት ቤት ውስጥ እንደሚያስተምሩ ገልጸው ለ38 ዓመታት የሰሩት የመምህርነት ሙያ ለእርሳቸው ትርጉሙ ምን እንደሆነ ይገልጻሉ።
ማስተማር ለእኔ የደስታ ህይወት ነው። በፍላጎት የምሰራውም ስራ ነው። እዚህ ማስተማር ሙያ ውስጥ ስትቆይ ሌላ ስራ አይታይህም። ምክንያቱም ራስህን በውስጡ ታያለህ። ህብረተሰቡን ማገልገልም ያስደስታል። መጀመሪያ ኢሉ አባቦር ውስጥ ሱጴና ሶዶ በሚባል ቦታ ቀጥሎም ዶክተር ካርል በከፈቱት ሚንሽን ፍር ሚንሽን ትምህርት ቤት አስተምሬያለሁ። ከዚያም መጥቶ ሰራሁና ወደ ነቀምቴ ሄድኩኝ። ነቀምቴ ውስጥም አሉ በተባሉ ትምህርት ቤቶች ውስጥ ሂሳብ ሳስተምር ቆይቻለሁ።
መምህር አቤል የተማሪዎቻቸውን የሂሳብ ችሎታ ለማሳደግ ያደረጉትን ተግባር ሲገልጹ
ወደ ነቀምቴ ስመጣ ብሔራዊ ፈተና ከወሰዱ 500 ተማሪዎች መካከል ሁለቱ ብቻ ነበሩ በሂሳብ የቀናቸው። ይሄ በጣም ያሳዝናል። ውጤት የሌለው ነገር መስራት ደስ አይልም። በወቅቱ የትምህርት ቤቱ ርዕሰ መምህር የነበሩት አቶ ምሬሳ ይህንን ተረድተው አንተ ወጣት አይደለህም እንዴ? ለምን ተማሪዎቹን በወር 3 ብር ያስከፈልካ አታስተምራቸውም? ለምን አታግዛቸውም አሉኝ። ከዚያም ነቀምቴ ከተማ ኮምፕሬሄንሲቭ ትምህርት ቤት ውስጥ በአንድ ዓመት ከፍተኛ ለውጥ አመጣን። ብሔራዊ ፈተና ከወሰዱት ተማሪዎች 15ቱ በሂሳብ ጥሩ ውጤት አመጡ። በሚቀጥለው ዓመት ደግሞ 30 ተማሪ፣ ከዚያም እስከ 70 ተማሪ በሂሳብ ከፍተኛ ነጥብ ማግኘት ጀመረ። ማህበረሰቡም በመንግስት ትምህርት ቤት ላይ እምነት ማሳደር ጀመረ። ከዚያም ትምህርት ቤት ውስጥ ከማስተምረው ውጪ ቤቴ ውስጥም ጥቁር ሰሌዳና ጥቂት መቀመጫዎችን አስገብቼ ማስተማር ቀጠልኩ። መጀመሪያ 45 ተማሪዎችን ተቀበልኩ። የተማሪዎቹ ቁጥር እየጨመረ ቤቱ አልበቃለ። ለረጅም ዓመታት እንደዚህ ሰራን። ከተማ ወጥቶ ከመዝናናት ተማሪዎች ላይ መስራት ህብረተሰቡን ማገዝ ነው።
ተማሪዎቻቸው የደረሱበት ደረጃ ከሁሉም የሚያስደስታቸው መሆኑን የሚናገሩት የ58 ዓመት ጎልማሳ መምህር አቤል ስለ ተማሪዎቻቸው ስኬት የሚሉት አለ።
እኔን ያስደሰተኝ አሁን ተማሪዎች የሸለሙኝ መኪና አይደለም። ልጆቹ አድገው ትልቅ ቦታ መድረሳቸው ይበልጥ ያረካኛል። ይህ በህብረተሰቡና በተማሪዎች መካከል ውድድር በመፍጠር ልጆቹ ዛሬ ተደስተው እኔንም አስደስተውኛል። በነገራችን ላይ በ1985 ዓመተ ምህረት ተማሪዎች 2 እና 3 ብር አዋጥተው የቡና ሲኒ ገዝተውልኝ ነበር። ለሰው ትንሽ ሊመስል ይችላል። ለኔ ግን ያኔ የተሸለምኩት የቡና ሲኒ አሁን ከተሸለምኩት መኪና ጋር እኩል ናቸው። ተማሪዎቼ አድገው ባለሙያ ሆነው የሌሉበት ቦታ የለም። ብዙ የዩኒቨርሲቲ መምህራን አሉ። በየህክምና ትምህርት ቤቱም የሚሰሩ ብዙ አሉ። ፓይለቶችም አሉ። ይህ በጣም የሚያስደስት ነው።
መምህር አቤል ወደ አዲስ አበባ ከመምጣታቸው በፊት በኢሉ አባቦርና ወለጋ ዞኖች ውስጥ የተለያዩ ቦታዎች ሲያስተምሩ መቆየታቸውን ነግረውናል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ናኮር መልካን ለዘገባው አመሰግናለሁ። እያንዳንዱ ሰው አቤል ቡልቻ መሆን ይችላል። እነ ሌሊሳ አማኑኤልን መሆን ይችላል። በጉብዝናህ ወራት ሀገርህን አገልግል፣ ህዝብህን አገልግል ይላል እኮ ቅዱስ መጽሐፍ። ለአቶ አቤል ቡልቻና ለተማሪዎቻቸው በመጪው የአውሮፓ አዲስ ዓመት መልካሙን ሁሉ እመኛለሁ። ለእናንተም ለአድማጮች እንዲሁ። So this is Christmas. እንግዲህ ዛሬ ገናም አይደል? ለከፊል ዓለም በመሆኑም ገናን ምክንያት በማድረግ ደሳለኝ መኮንንን ከሙዚቃ ቃና ዝግጅቱ ጋር ይጀላችኋለሁ። እርሱ ደግሞ ድንቅ ድንቅ የገና ዝማሪዎችን ደግሶ ያንቋቋል። ግባ ደሳለኝ፣ መልካም ገና፣ ሜሪ ክሪስማስ።
ሰላሙን አመሰግናለሁ አየር መስመሩን ስለለቀቀልኝ። ለአንተና ለቀሩትም የሥራ ባልደረቦቻችን እንዲሁም በመላው ዓለም ዛሬ የተከበረ ያለውን የገና በዓል ለሚያከብሩ አድማጮቻችን በሙሉ መልካም የገና በዓል ሜሪ ክሪስማስ እያልኩኝ አመት በዓሉን የሚያበስሩ ዜማዎችን እየቀርቢያለሁ። ቀደም ብለን ያደመጥነው ሃፒ ክሪስማስ የተሰኘውን የጃን ሌነንን ዜማ ነበር። በመቀጠል የምናደምጠው ዜማ ደግሞ All I Want for Christmas የተሰኘውን የመሪያ ኬሪን ምርጥ ዜማ ይሆናል።
I don't want a lot for Christmas. There is just one thing I need. I don't care about the presents underneath the Christmas tree. I just want you for my own, more than you could ever know. Make my wish come. All I want
ለገና ስጦታ የምፈልገው አንድ ነገር ብቻ ነው። እሱም አንተም ብቻ ባክህን ካለህበት ቦታ እስቲ ላመት ባሉ በቅበል በሬን ስከፍተው እበሩ ላይ ቆመህ ላገኝህ። All I want for Christmas is you እያለች መሪያ ኬሪ የተጫወተችውን ዜማ ነበር ያደመጥነው። Have yourself a merry little Christmas በመቀጠል የምናደምጠው የሮድ ስቱዋርት ዜማ ነው።
A merry little Christmas. Let your heart be light. From now on, our troubles will be out of sight. Yourself a merry little Christmas. Make the Yuletide gay. From now on, our troubles will be miles away.
have yourself a merry little Christmas. Yet senyon Gerard Storten mirt zema neber yademetnum. Qetlan yemnaademtaw zema demo Merry Christmas baby iyalech Shirley Crown yemtaqanaqnawun zema ihonal. Christmas baby እያለች ተጫወተችልን ታዋቂዋ የካንትሪ የሮክ የጃዝና የብሉስ ሙዚቃዎች አቀንቃኝ ሸርሊ ክራውን ነበረች። አድማጮች ያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ካማረኛው ክፍል እየተዘጋጀ የሚቀርበውን የለተ ቅዳሜን ፕሮግራማችንን ነው። እኔም ከማይክሮፎኑ ፊል ለፊት ደሳለኝ መኮንን ነኝ። የአውሮፓያኑን የገና በዓል ለምታከብሩ አድማጮቻችን በሙሉ መልካም ገና ሜሪ ክሪስማስ እያልኩኝ ቀጥለን የምናደምጠው ዜማ ደግሞ ሜሪ ክሪስማስ ዊዝ ላቭ የተሰኘውን የክሌይ አይከንን ዜማ ይሆናል።
Watching evergreen bending snow, remembering Christmas the way it had been so many seasons ago. When the children would reach for their stockings and open the presents they found, the lights on the tree
ሜሪ ክሪስማስ ዊዝ ላቭ የተሰኘውን የክሌይ አይከንን ዜማ ነበር ያደመጥነው። የኖርዝ ካሮላይና ግዛት ተወላጅ የሆነው የፓፕ ድምፃዊ እንደ አውሮፓውያን አቆጣጠር በ2003 ዓ.ም በሁለተኛው ዙር የአሜሪካን አይድል የዘፋኞች ውድድር ተካፍሎ በሁለተኝነት ደረጃ ውድድሩን ያሸነፈ ድምፃዊ ነው። የተከበራችሁ አድማጮች፣ ቀጥለን የምናደምጠው ደግሞ ጆይ ቱ ዘ ወርልድ የተሰኘውን የታዋቂዋን ድምፃዊ የዊትኒ ሂውስተንን ዜማ ይሆናል። Joy to the world. Merry Christmas.
Joy to the Lord is come. Let earth receive her King.
ጆይ ቱ ዘ ወርልድ የዊትኒ ሂውስተንን ዜማ ነበር ያደመጥነው። የተከበራችሁ አድማጮች ለዛሬ ያዘጋጀነው ልዩ የክሪስማስ የሙዚቃ ዝግጅት እየተገባደደ ነው። በድጋሜ መልካም የገና በዓል ሜሪ ክሪስማስ እያልኩ የምሰናበታችሁ ሃፒ ክሪስማስ እያለች ሰሊን ዲዮን በምትጫወተው ዜማ ይሆናል። ሃፒ ክሪስማስ።
So this is Christmas, and what have you done? Another year over, a new one just begun. And so this is Christmas.
ደሳለኝ መኮንንን ለገና የሙዚቃ ቃና ዝግጅቱ አመስግኜ በመላ ባልደረቦቼ ስም በድጋሚ መልካም ገና እያልኩ ልሰናበት። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰሎሞን አባተ ነኝ አብሬያችሁ ለቆየሁት። እባክዎ ራስዎን ከበሽታና ከአደጋ ይጠብቁ። ሰላም፣ ጤና ይስጥልኝ። በደህና ደሩ።